ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሳምንት አንድ ቀን ረቡዕ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናን፣ ነጋዲያንና የአገር ጎብኚዎች የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። የዚሁ መርሃ ግብር አንዱ አካል በሆነው የዛሬው ቀን ትምህርተ ክርስቶስ አስተምሯቸው ከዚህ ቀደም የክርስቲያን ተስፋ በሚል አርዕስት ያደርጉት የነበረው አስተምሮ ቀጣይ ክፍል መሆኑ የተገለጸ ሲሆን በተለይም ደግሞ ተስፋና ማስታወስ በሚሉ ቃላት መካከል ያለውን ግንኙነት በማጉላት በዮሐንስ ወንጌል ከምዕራፍ 1 ከቁጥር 36 ጀምሮ መሠረቱን ያደረገ አስተምሮ እንዳደረጉም ለመረዳት ተችሏል። ክቡራትና ክቡራን አድማጮቻችን ቅዱስነታቸው በዛሬው ቀን በቅዱስ ጴጥሮስ አደባባይ ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛችኋለን።
ካሪ ፍራቴሊ ኤ ሶሬሌ ቦንጆርኖ ኦጂ ቮሬይ ሪቶርናር ሱ ኡን ቴማ ኢምፖርታንቴ ኢል ራፖርቶ tra la speranza e la memoria, con particolare riferimento alla memoria della vocazione.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። በዛሬው ዕለት አስተምሮ አንድ በጣም አስፈላጊ የሆነ አርዕስት ላይ ለማትኮር እፈልጋለሁ። ጥሪያችንን ማስታወስ የሚለውን ከግንዛቤ በማስገባት ተስፋና ማስታወስ በሚሉት ቃላት መካከል ያለውን ግንኙነት ለመዳሰስ እሞክራለሁ። ለዚህም ማጣቀሻ የሆነኝ ዘንድ በመጀመሪያ የተጠሩትን የክርስቶስ ደቀ መዛሙርትን በዋቢነት ማንሳት እፈልጋለሁ። የማስታወስ ችሎታቸው በጣም የሚደንቅ ነበር። ምክንያቱም ከቀትር በኋላ 10 ሰዓት ያህል ነበረ በማለት የተጠሩበትን ሰዓት እንኳን ሳይቀር መዝግበው ይዘውት ነበር። የዮሐንስ ወንጌል ምዕራፍ 1 ቁጥር 39 ላይ እንደ ተጠቀሰው ወንጌላዊው ዮሐንስ ወጣት በነበረበት ጊዜ እንዴት እንደ ተጠራ በስተርጅናው ወቅት ጠንቅቆ ያስታውስ ነበር ማለት ነው። ይህ ግንኙነት የተፈጸመው አጥማቂው ዮሐንስ ያጠምቅ በነበረበት በዮርዳኖስ ወንዝ አካባቢ ሲሆን በዚያን ወቅት እነዚያ ወጣቶች መንፈሳዊ መንገዳቸውን ለመጀመር ይጠመቁ ነበር። አንድ ቀን ኢየሱስ ወደዚያው መጥቶ ተጠመቀ። በሚቀጥለው ቀን በዚያው አካባቢ በሚያልፍበት ወቅት አጥማቂው ዮሐንስ ለሁለቱ ደቀ መዛሙርት እነሆ የእግዚአብሔር በግ በማለት ተናገረ። የዮሐንስ ወንጌል ምዕራፍ 1 ቁጥር 36 ላይ እንደ ተጠቀሰው ለነዚህ ሁለት ደቀ መዛሙርት ይህ ቃል ብልጭታን ፈነጠቀ። የቀድሞ መምህራቸው የነበረውን አጥማቂ ዮሐንስን በመተው ኢየሱስን መከተል ጀመሩ። ኢየሱስም ወደ እነርሱ ዞር ብሎ በመመልከት ምን ትፈልጋላችሁ? በማለት አንድ ወሳኝ የሆነ ጥያቄ ያቀርብላቸዋል። ኢየሱስ የሰውን ልብ ጠንቅቆ የሚያውቅ ሊቅ ተደርጎ በወንጌል ውስጥ ተገልጿል። እርሱም በዚያን ጊዜ እርሱን በንጹሕ ልብ እየፈለጉ የነበሩ ሁለት ወጣቶችን አግኝቷል። እንደ እውነቱ ከሆነ ግን ምንም ዓይነት ትርጉም የሌለው ደስታ ያለው ወጣት ምን ዓይነት ወጣት ነው? ምንም ነገር ለመፈለግ የማይነሳሳ ወጣት ሊባል አይችልም። ከዕድሜያቸው ቀድመው እንዳረጁም ይቈጠራል። በአራቱ ወንጌላት ውስጥ እንደ ተጠቀሰው ኢየሱስ በየመንገዱ ላይ የሚያደርጋቸው ግንኙነቶች የሰው ልብ ውስጥ እሳት ጭረው የማለፍ ችሎታ ነበራቸው። ከዚህ ነው እንግዲህ የወጣት ልጆችን የሕይወትና የደስታ ፍላጎትን ለማምጣትና ለማነሳሳት የሚያስችል ምን ትፈልጋለህ የሚል ጥያቄ የሚያስፈልገውም በዚሁ ምክንያት ነው። የዮሐንስና የእንድርያስ ጥሪ የመነጨው ከዚሁ ነው። ወዳጅነት ከኢየሱስ ጋር ለመጀመርና ከእርሱ ጋር ያለንን ኅብረት ለማጠናከር የሚበጅ ጠንካራ የሆነ ጅማሬ ነው። ሁለቱ ደቀ መዛሙርት ከኢየሱስ ጋር መኖር ይጀምራሉ። ኑሮአቸውም ወደ ተልእኮ በፍጥነት ሲቀየርም እናያለን። የነርሱ ወንድሞች የሆኑት ስምዖንና ያዕቆብ በቅርብ ጊዜ እነርሱም መጥተው እንደሚቀላቀሏቸው እርግጥ ነው። ይህ ከኢየሱስ ጋር አድርገውት የነበረው ግንኙነት ልብን የሚነካ፣ ደቀ መዛሙርቱም እስከ ዘላለም የማይረሱት ቀናቸውን ብሩህ ያደረገና የወጣትነት ስሜታቸውን የቀሰቀሰና ያነሳሳ ግንኙነት ነበር። እንዴት ነው ታዲያ እኛ የየራሳችንን የግል ጥሪ በዚሁ መልኩ ልናስታውስ የምንችለው? ጥሪያችንን በብዙ መንገድ ልናስታውሰው የምንችለው ጉዳይ ቢሆንም ቅሉ ነገር ግን በዛሬው ቅዱስ ወንጌል ውስጥ እንደ ተጠቀሰው ይህንን በሚገባ ማስታወስ የሚቻለው በቅድሚያ ከኢየሱስ ጋር በተገናኘንበት ወቅት የነበረንን ደስታ በማስታወስ ነው። በምስጢረ ተክሊል በተፈጸመ ጋብቻ የተቀደሰ ሕይወት ወይም የክህነት ሕይወት ውስጥ ያለን ሰዎች ከሆንን እያንዳንዱ ጥሪ የሚጀምረው ከኢየሱስ ክርስቶስ ጋር በሚደረግ ግንኙነት በመሆኑ የተነሳ ደስታንና አዲስ የሆነ ተስፋን ይሰጠናል። እንዲሁም በመከራና በፈተናዎች ውስጥ በምንገባባቸው ወቅቶች ሁሉ እነዚህን ተግዳሮቶች እንድንወጣ በማድረግ ከእርሱ ጋር ያለንን ግንኙነት ምልአት ያለው እንዲሆን በማድረግ የተሟላ ደስታ እንዲኖረን ያደርጋል። ጌታ የእርሱ ተከታይ የሆኑ ሰዎችን ልባቸውን በደስታ ሳይሞላ ወደ ኋላ እንዲመለሱ አይፈልግም። ኢየሱስ ከእርሱ ጋር የሚኖሩ ሰዎች ከእርሱ ጋር መኖራቸው ደስታ የሚሰጥና ሕይወትን የሚያድስ መሆኑን እንዲለማመዱ ይፈልጋል። አንድ የእግዚአብሔር መንግሥት ደቀ መዝሙር የሆነ ሰው ደስታ የሌለው ሰው ከሆነ ዓለምን በፍጹም ሊቀይር አይችልም። ምናልባትም ጥሩ ሰባኪ ሊሆን ይችል ይሆናል። ነገር ግን በሰዎች ዐይን ውስጥ የደስታን ብርሃን መፈንጠቅ ግን ካልቻለ አስቸጋሪ ነው። በዚህም ምክንያት ክርስቲያን ልክ እንደ ድንግል ማርያም የእርሱን የፍቅር እሳት ነበልባል ይጠባበቃል። ኢየሱስን ማስታወስ ማለት የእርሱን የፍቅር እሳት መላበስ ማለት ነው። ይህም የክርስቲያን ሕይወት መሠረት ነው። ክቡራትና ክቡራን አድማጮቻችን፣ ይህ ቀደም ሲል ያዳመጣችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቅዱስ ጴጥሮስ አደባባይ ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናችኋለን።